ይህ የአሜሪካ ድምጽ ነው። በ22 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ እሁድ ጥር 7 2015 ዓመተ ምህረት ዝግጅታችን ጀመረ።
ጤናስጥልኝ የተከበራችሁ አድማጮች፣ ዋሽንግተን ዲሲ ስቱዲዮ ተዘጋጅቶ በ15 ቀኑ ወደ አድማጮች የሚደርሰው የእሁድ ምሽት የመስታወት መሰናዷችን በመብራት አብረናችሁ የምናመሸው ጽዮን ግርማና
ስመኝሽ የቆየነን። በምሽቱ ዝግጅታችን ራስን ማጥፋት የአይምሮ ጤና ቀውስ ውጤት ነው።
ወደ ራስ ማጥፋት የደረስኩበት መንገድ ዋናው ግራ የመጋባት ቦታ ላይ ነበርኩኝ። በዛ ሰዓት ላይ እንግዲህ ያው እኔ የሚታየኝ ሌላው የማይታየው፣ እኔ የሚሰማኝ ሌላው የሚሰማው፣ በጣም ከባድ ጨለማ ክፍል ውስጥ ገብቼ ነበር። በሐሽሹ ምክንያት ማለት ነው።
ራስን ማጥፋት ብዙ ጊዜ ከኋላ ረጅም ታሪክ ይኖረዋል። እንደ ባለሙያ የምናየው እሱን ነው። አንድ ሰው ራሱን አጠፋ ሲባል በ80-90% የሚሆኑ ጊዜ የሆነ አይነት ያልታተመ የአእምሮ የስነ ልቦና ችግር እንዳለበት ነው እንደ ባለሙያ የምንረዳው።
የሰማችኋቸው ራሱን ለማጥፋት ሞክሮ የተረፈውን ወጣት ሄኖክ አካለወርቅና የአእምሮ ጤና ሐኪምና አርምሞ የተሰኘ የማሰልጠኛ ማዕከል ባለቤት ዶክተር ኤልያስ ገብሩን ነው።
ኢትዮጵያ ውስጥ ራሳቸውን የሚያጠፉ ሰዎች በተደጋጋሚ መሰማታቸውን ተከትሎ ሰዎች ራሳቸውን ለምን ያጠፋሉ በሚል ሐሳብ ዙሪያ ሰፋ ያለ ዝግጅት አሰናድተናል።
አብራችሁን እስከ ምሽቱ 4 ሰዓት ከተለቀቃችሁ ሙሉን ታዳምጣላችሁ። ዝግጅቶቻችንን ከራዲዮ በቴሌቪዥን በተጨማሪ በዌብሳይታችን amharic.voenews.com በቀጥታ ማዳመጥ ትችላላችሁ።
እስከ ምሽቱ 4 ሰዓት ድረስ አብረናችሁ ነን። እናንተም አብራችሁን ቆዩ። አሁን የሰዓቱን ዋና ዋና የዓለም ዜና እናስደምጣችሁ።
እንደምናመሻችሁ አድማጮች፣ ለዓለም ዜናዎቹ ጽዮን ግርማ በድጋሚ መጥቻለሁ። አልሸባብ ትላንት ቅዳሜ በሶማሊያ ማዕከላዊ ሂርሸበሌ ግዛት ባደረሰው የቦምብ ጥቃት 15 ሰዎች ሲገደሉ ከ50 በላይ መቁሰላቸውን የሶማሊያ ባለስልጣናት ተናግረዋል። ከመቃድሾ በስተሰሜን 220 ኪሎ ሜትር ርቀት ላይ በመትገኘው ቡሎባርዴ ከተማ ውስጥ የተጠመደ አጥፍቶ ጠፊ የመኪና ቦምብ 11 ሰው መሞቱን የዓይን እማኞችና የሕክምና ተቋም ኃላፊዎች ተናግረዋል። አጥፍቶ ጠፊ ቦምቡ በኤስዩቪ መኪና ላይ የተጠመደ አንድ አሽከርካሪ ቦምቡን ለማፈንዳት ወደ አቀደበት ቦታ ከመድረሱ በፊት ጥቃቱን ለመከላከል ከመከሩ የጸጥታ ኃይሎች ተተኩሶበት የነበረ ቢሆንም በፖሊስ ጣቢያና የአፍሪካ ህብረት የሰላም አስከባሪ ኃይል ካምፕ አቅራቢያ ፈንጂዎቹን ማፈንዳቱን የዓይን እማኞች ለቪኦኤ ገልጸዋል። የዓይን እማኞቹ በፍንዳታው 11 ሰዎች መሞታቸውንና ከ50 በላይ ደግሞ መቁሰላቸውን ተናግረዋል። የበንድ እንዳለ ከሞቃዲሾ በስተሰሜን 160 ኪሎ ሜትር ርቀት ላይ በመትገኘው ጃላላቂስ ከተማ በሶማሊያ ወታደራዊ ካምፕ አቅራቢያ በመኪና ላይ የተጠመደ ቦምብ ፈንድቶ 4 ሰው መገደሉን የዓይን እማኞች ተናግረዋል። ሁለቱም የጃላላቂስና የቡሎባርዴ ከተሞች በሸበሌ ወንዝ ዳርቻ ላይ የሚገኙ ጠቃሚ የንግድና የእርሻ ከተሞች ሲሆኑ በሂራን ግዛት ውስጥ ሁለተኛና ሶስተኛ ትላልቅ ከተሞች ናቸው። ከተሞቹ ላለፉት 10 ዓመታት በአልሸባብ ግዛት ውስጥ የነበሩ ሲሆን የሶማሊያው ፕሬዝዳንት ሐሰን ሼክ መሐመድ አልሸባብን ከቀጠናው ለማጥፋት ሙሉ ጦርነት ካወጁ በኋላ ህዝቡን በማስተባበር አካባቢዎቹ ከአልሸባብ ለማጽዳት እየሰሩ ነበር። በዚህም የአካባቢው ሰዎች ማስፈራሪያና ተደጋጋሚ ጥቃት ከአልሸባብ ይገጥማቸው ነበር። ባለፈው አመት በጥቅምት ወርም በእነዚህ ከተሞች ድልድዮች ላይ ተነጣጥሮ በተፈጸሙ ተመሳሳይ የሽብር ጥቃት በትንሹ 21 ሰው ተገድሏል። በኔፓል ዛሬ የመንገደኞች አውሮፕላን ተከስክሶ 68 ሰው ሞቱን የሀገሪቱ የሲቪል አቪዬሽን ባለስልጣን አስታወቀ። ፓካራ አየር ማረፊያ አቅራቢያ የደረሰው ይህ አደጋ በትንሿ ሂማሊያ ሀገር ውስጥ ላለፉት 3 አስርት ዓመታት ከታየው እጅግ አስከፊ ነው ተብሏል። የቲ አየር ንብረት የሆነው ይህ አውሮፕላን 72 ሰዎችን አሳፍሮ ከዋና ከተማዋ ካትማንዱ ወደ ፓካሃራ በመብረር ላይ የነበረ ሲሆን ከአደጋው በኋላ በአካባቢውን የቃኙ የነፍስ አድን ሰራተኞች 68 አስክሬኖችን አግኝተዋል። አድማጮች ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ነው። ሩሲያ ትላንት ቅዳሜ በዩክሬን ደቡባዊ ምስራቅ ዲምፕሮ ከተማ ላይ በፈጸመችው አዲስ የሚሳኤል ጥቃት 20 ሰው ሲገደል ህጻናትን ጨምሮ 73 ሰው መቅሰሉን እንዲሁም ባለ 9 ፎቅ የሞኖሪያ ህንጻ ሙሉ ለሙሉ መውደሙን የክልሉ አስተዳዳሪ ቫለንቲን ሬዝኒቼንኮ ተናግረዋል። በሊቪቭ፣ ኢቫኖ ፍራንኪቭስክና ኦዳሳ ክልሎች እንዲሁም ካርኪቭ እና ኪየቭ ከተሞች በሩሲያ በተተኮሱ ሚሳኤሎች ጥቃቶች ምክንያት መሰረተ ልማቶች ተጎድተዋል። በፍርስራሹ ውስጥ ያሉትን ሰዎች ቁጥር እስካሁን አለመታወቁን የገለጹት የዩክሬን ፕሬዝዳንት ቮሎድሚር ዘለንስኪ እንዳለመታደል ሆኖ የሟቾች ቁጥር አሁንም እየጨመረ ነው ብለዋል። በሚሳኤል ጥቃቱ የዩክሬን የተለያዩ ከተሞች መሰረተ ልማቶች በመውደማቸውም ሀገሪቱን የአደጋ ጊዜ ውስጥ እንድትገባ አድርጓታል። በመጨረሻም ቻይና ከኮቪድ-19 ጋር በተያያዘ መረጃዎችን ይፋ እንድታደርግ ከዓለም የጤና ድርጅት ተማጽኖ ቀረበላት። ድርጅቱ ዛሬ ባወጣው መግለጫ ቻይና ከኮቪድ-19 ጋር በተያያዘ የሚደርሰውን ጉዳት በተመለከተ ተጨማሪ መረጃዎችንና አሃዞችን ይፋ ማድረጓን እንድትቀጥል ጠይቀዋል። የዓለም የጤና ድርጅት ይህንን ተማጽኖ ያቀረበው የቻይና መንግስት ከታህሳስ ወር መጀመሪያ ጀምሮ ከኮቪድ-19 ጋር በተያያዘ 60,000 ሰዎች መሞታቸውን ይፋ ካደረገ በኋላ ነው። ቻይና ከኮቪድ-19 ጋር በተያያዘ የተጎጂዎችን ትክክለኛ አሃዝ ይፋ አታደርግም በሚል ወቀሳ ይቀርብባታል። የቻይና ኮሚኒስት ፓርቲ የኮቪድ-19 ወረርሽኝን ለመከላከል የወጡ ክልከላዎችን ካነሳ በኋላ በቻይና መንግስት ይፋ የተደረገ የመጀመሪያው ቁጥር ሲሆን ከዚህ የዓለም የጤና ድርጅት ዛሬ ባወጣው የተማጽኖ መግለጫ ትክክለኛ ቁጥር በየጊዜው ይፋ መደረጉ ስለ ወረርሽኙ የተሻለ ግንዛቤ እንዲኖር ያስችላል ብሏል። እንደ አይነት መረጃ ለድርጅቱና ለህዝብ ይፋ መደረጉ መቀጠል እንደሚኖርበትም ማሳሰቢያ ሰጥቷል። አድማጮች ለዜናው የተመደበው ጊዜ በዚህ አበቃ። ከቀሪ የእሁድ ምሽት የመስታወት ዝግጅቶቻችን ጋር አብራችሁ ቆዩ።
በ22 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ የሚተላለፍላችሁን የዛሬ እሁድ ጥር 7 2015 ዓ.ም ምረ ዝግጅታችንን ነው ከአሜሪካ ድምጽ እየተከታተላችሁት ያላችሁት።
እያስተናገድናችሁ ያለነው ደግሞ እኔ ጽዮን ግርማና አጠገቢ ያለችው ባልደረባዬ ስመኝሽ የቆየ ወይም ሊሊናት። በሁለተኛው አጋማሽ ከሚቀርበው ዝግጅታችን ቀንጨብ አድርገን እናስደምጣችሁ።
አሁን እንኳን በጋምላክ ብለሽ አላፊ አግዳሚ ሊዳኝሽ ቀርቶ መንግስት ጋም ሄደሽ ጉዳት ደርሶብኛልና ፍትህ እፈልጋለሁ ብለሽ ሄደሽ ፍትህ የተገኘ እንዳልሆነ እኔ አይደለሁም ኢትዮጵያ መሪ ሳይቀሩ ጠቅላይ ሚኒስትሩ በተደጋጋሚ ያሰቀሩት ነገር ነው። እና ሀገራችን ውስጥ አሁን በጋምላክ ብለሽ የሚሰማሽ ሰው የማግኘት እድልሽ በጣም የመነመነ ነው።
የሰማችኋቸው አቶ ሙልጌታ አረጋዊ ይባላሉ። የህግ ባለሙያ ናቸው። በህግና ስርዓት ላይ የሚያጠነጥን በህግ አምላክ የተሰኘ ተከታታይ የቴሌቪዥን ድራማ ድርሰት ጽፈዋል። በቅርቡ በአርት ቴሌቪዥን ስለሚቀርበው ስለዚህው ስራቸው የምሽቱ እንግዳ ሆነው ከኛ ጋር ያመሻሉ።
ዝግጅቶቻችንን ከራዲዮ በቴሌቪዥን በተጨማሪ በዌብሳይታችን amharic.voenews.com በቀጥታ ማዳመጥ ትችላላችሁ።
በፕሮግራማችን ላይ የሚኖራችሁን አስተያየቶች ደግሞ በፌስቡክ ገጻችን @voaamharic ልታደርሱን ትችላላችሁ። የትዊተር መገኛችን ደግሞ #voaamharic ነው።
በተጨማሪ በዋትስአፕ ስልክ መስመራችን 202-251-3505 ላይ መልእክታችሁን በድምጽ ቀርጻችሁ ብታስቀምጡልን ይደርሰናል።
ወደ ቀዳሚው ዝግጅት ከመላፋችን በፊት ሲሆን ለእሁድ ምሽት የመጀመሪያውን የመስታወት ፕሮግራም ሙዚቃ ግብዣ ብናስተምጣችሁስ ማን ነው መራጭ?
እኔ ከዲ በኩሉ አዲስ የሙዚቃ አልበም ላይ ልድረስሽ የተሰኘውን መርጫለሁ። ልድረስሽ እንደ ግጥም ላፍልቅሽ እንደ ዜማ ዓለም አጀብ ያለው ፍጹም ያልተሰማ
ወደ ሙዚቃ
ልድረስሽ እንደ ግጥም ላፍልቅሽ እንደ ዜማ ዓለም አጀብ ያለው ፍጹም ያልተሰማ እንደ ዋፋስ ካና ጆሮ የሚስማማ እንደ ጣና Bacana ልጅ ጎዳና ነው ድብቅ ገናና
ለሁድ የሚሆን ሙዚቃ መርጠሻል ሲሆን እንግዲህ ዲቫ ኩሉ ልድረስሽ የሚለውን ነው የሰማነው። ሙሉ አልበሙን ብዙ ሰዎች ወደውታል።
አንቺም እንደምትወጂ ተስፋ አድርጋለሁ። ጋብዤሻለሁ።
ተቀብያለሁ ግብዣውን። አሁን ወደ እለቱ አብይ ርዕሰ ዘገባችን እንለፍ።
ራስን ማጥፋት የአእምሮ ጤና ቀውስ ውጤት ነው።
ከቅርብ ጊዜ ወዲህ ኢትዮጵያ ውስጥ የተለያዩ ሰዎች ራሳቸውን ስለማጥፋታቸው በተደጋጋሚ በተለያዩ ማህበራዊ ሚዲያዎች ላይ ይሰማል። እንግዲህ ማህበራዊ ሚዲያው ከቀደመው ጊዜ በለጠ መረጃዎችን እንድንሰማ ማድረጉ እንዳለ ሆኖ ራስን ማጥፋትን በተመለከተ ጥናት ያጠናው የኢትዮጵያ ሕክምና ማህበር ኢትዮጵያ ውስጥ በየለቱ 30 ሰዎች ራሳቸውን እንደሚያጠፉና በዚህም ምክንያት ቢያንስ 150 ሰዎች ቀሪ ህይወታቸውን የሚወዱትን ሰው ራሱን በማጥፋቱ በሚያስከትለው መዘዝ ጥላ ስር እንደሚያሳልፉ አመልክቷል። እንግዲህ ሲሆን ይህ ማለት በወር ወደ 900 ሰዎች ራሳቸውን ህይወታቸውን ያጠፋሉ ማለት ነው።
ይሄ በጣም ትልቅ ቁጥር ነው። አንቺም ይሄንን መነሻ አድርገሽ ነው ለመሆኑ ሰዎች ራሳቸውን እስከ ማጥፋት የሚያደርሳቸው ምክንያት ምንድነው የሚለውን ጥያቄ ይዘሽ በዚህ ውስጥ ያለፉ እንዲሁም ደግሞ ባለሙያዎችን አካተሽ ለመስራት የተነሳሽው ምን አይነት እርዳታስ ማድረግ ይቻላል የሚለው ጥያቄ ቁልፍ ይመስለኛል። ከዚህ ቀደም ራሱን ለማጥፋት ሞክሮ በህክምና እርዳታ የተረፈን ወጣትና ባለሙያ የሚያነቃቀርሽ አንቺ ነሽ።
ልክ ብለሻል። እንግዲህ መጀመሪያ እናገርኩት በህክምና እርዳታ የተረፈው ወጣት ሄኖክ አካለወርቅ ይባላል። ሌላው ባለሙያ ደግሞ የአይምሮ ጤና ሐኪምና አርምሞ የተሰኘ የማሰልጠኛ ማዕከል ባለቤት የሆኑትን ዶክተር ኤልያስ ገብሩንም በጉዳዩ ላይ ጨምሬ አነጋግራቸዋለሁ።
ሁለቱ የሰጡት ሐሳብ ለአድማጮቻችን ጠቃሚ መረጃን ይሰጣልን ብለን እኛ ለዛሬ አስተናግተናል። ወደ አንቺ ዝግጅት እንላለን።
ሄኖክ አምዴ አካለወርቅ ተወልዶ ያደገው አዲስ አበባ ውስጥ ነው። የመጀመሪያና ሁለተኛ ደረጃ ትምህርቱንም ሊሴ ገብረ ማርያምና ግሪክ የተሰኙ የግል ትምህርት ቤቶች ተምሯል። ወላጆቹ እሱንና ወንድሙን ያሳደጓቸው በፍቅርና በእንክብካቤ ነው። ሆኖም ሄኖክ ከልጅነቱ ጀምሮ ሌሊት እንቅልፍ በሚነሱ በሚያስጨንቁና
በሚረብሹ ስሜቶች አይምሮ ረፍት ያጣ ነበር። ሄኖክ እንደሚለው ወላጆቹ ይህን ችግር ቢያስተውሉትም ትኩረት ሰጥተው ግን ወደ እርዳታ አልወሰዱትም።
እንቅልፍ መተኛት አልቻልኩም ቢይሰል ያው ቤተሰብ አይ ፍራቻ ስለሆነ ነው አይም ያልስ ነገር ነው ብሎ ችላ ብሎ የሚታለፍ ነገር አለ። እንግዲህ በዛ ጊዜ አባቴ በተደጋጋሚ ለብዙ አመት ፍራቻ ውስጥ ስለነበርኩኝ ከእናቴ ጋር ተመካክሮ እንግዲህ ለምን ሳይኮሎጂስት አናሳየውም ቻይልድ ሳይኮሎጂስት እናሳይና መፍትሄ እንፈልግለት ብሎ ሐሳብ አቀረቡን ነበር። እናቴ ደግሞ በመንፈሳዊም ሳይድ ደግሞ እናቴ እንዳለችው በመንፈሳዊ ሳይድ ለምንድን ነው ሄደች በዚህ እድሜው መንፈሱ የተረበሸው እንቅልፍ የሚያጣው የሚለውን መፍትሄ መገኘት ይችል ነበር።
ሄኖክን በልጅነት እድሜው ሰላም ያሳጣው አስፈሪና አስጨናቂ ስሜት እንዲሁም በዚህ ምክንያት የደረሰበት እንቅልፍ የማጣት ችግር እያደገ ሲመጣ በሌሎች ሱሶች ተተካ። ለዚህ ደግሞ ሄኖክ እንደ ምክንያትነት የሚጠቅሰው የሚወዳቸው እናትና አባቱ ትዳር መፍረስ ነው።
ማንም ሰው ቤት ውስጥ ችግር አለ፣ ማንም ሰው ቤት ውስጥ ጭቅጭቅ ሊኖር ይችላል፣ አባትና እናት ላይስማማ ይችላል። ግን እኛ እኔም ወንድሜም በዛ ሰዓት አለመቀበል አለ። ለምሳሌ አሁን ሲጨቃጨቁ ካየን እንዳላየን ሆን ችግር አለ ብለን ካለን እንደሌለ ሆን ዲናይል ማለት ነው። በቃ ምንም ነገር የለም ብለን ያለፍናቸው ብዙ ነገሮች ነበሩ። ግን በኋላ ላይ ወደ ውሳኔው ሲመጣ ባልና ሚስት ሲፋታ መሃል ላይ ልጅ ነው የሚጎዳው። በዛ ሰዓት ላይ ያው መቼ ሰው ካልተስማማሩ ለመኖር በግድ መኖር አይቻልም። ግን የነበርኩበት እድሜ እኔና ወንድሜ የነበርንበት እድሜ ትንሽ ከባድ እድሜ ስለነበር ወደ አሜሪካ ሀገር እንድንሸጋገር አስበን ስለነበር ያው ተረብሸን ነበር። ወንድሜም በራሱ መንገድ አሳልፎታል፣ እኔም በራሴ መንገድ አሳልፌዋለሁ።
በቤተሰባችን ውስጥ ይፈጠራል ብሎ ያልጠረጠረው ፍቺ ያስደነገጠው ሄኖክ መደበቂያውን በተለያዩ እንደ የአልኮል መጠጥና አደንዛዥ እጾች የመሳሰሉ ሱስ አስያዥ ንጥረ ነገሮች ውስጥ አደረገ። ሆኖም ከሚያስጨንቁት ሐሳቦችና የሚረብሹት ስሜቶች ለመላቀቅ የመረጠው ሱስ ግን በጊዜ ሂደት ወደ ስነ ልቦና ስብራትና ተስፋ መቁረጥ አምርቶ በመጨረሻ ራሱን የማጥፋት ሙከራ አደረገ።
አንድ ሰው ዝም ብሎ ከመሬት ተነስቶ ራሱን ለማጥፋት አይሞክርም ወይም ደግሞ አይወስንም። በእኔ የተፈጠረው እንግዲህ ከሱስ ጋር የተገናኘ ስለሆነ በጣም ብዙ ሱስ እጠቀም ነበር። ከችግሮችን ለመርሳት በጣም መጠጥ ውስጥ ነበርኩኝ፣ ብዙ አይነት ውዥብር ውስጥ ነበርኩኝ። ሶ በዛ ሰዓት የምጠቀማቸው ሐሽሾች አይምሮ ውስጥ የሚፈጥሩት ኢምባላንስ አለ። መወሰን የምፈልጋቸውን ነገር በስትክክሉ አላስብም። ልቆጣ እችላለሁ፣ ሰው ክብር ላሳጣ እችላለሁ። በዛ ሰዓት እኔ ሳልሆን ሱሱ ሌላ አይዴንቲቲ አምጥቶብኛል ማለት ነው። ስለዚህ ወደ ራስ ማጥፋት የደረስኩበት መንገድ እኔ የሚታየኝ ሌላው የማይታየው፣ እኔ የሚሰማኝ ሌላው የማይሰማው፣ በጣም ከባድ ጨለማ ክፍል ውስጥ ገብቼ ነበር በሐሽሹ ምክንያት ማለት ነው። ስለዚህ ያንን ነገር በጣም ግራ የተጋባ ቦታ ላይ ስለነበርኩኝ ነው ያንን ውሳኔ ለደረስ የሚችለው።
ሄኖክ እግዚአብሔር ቀን አይደለም ስላለኝ ከሞት አተረፈኝ ይላል። ራስን የማጥፋት ሙከራው ከሽፎ በሕክምና ድጋፍ ስለመትረፉ ሲያወራ፣ ነገር ግን ልክ እንደ ሄኖክ ሁለተኛ እድል ያላገኙ በተለያዩ ምክንያቶች የአእምሮ ጤና መቃወስ አጋጥሟቸው እርዳታ ባለማግኘታቸው ራሳቸውን ያጠፉና እስከወዲያኛው ያሸለቡ በርካቶች ናቸው። ከቅርብ ጊዜ ወዲህ ሰዎች ራሳቸውን ስለማጥፋታቸው በተለያዩ የማህበራዊ ሚዲያዎች ተደጋግሞ ይሰማል። የኢትዮጵያ ሕክምና ማህበር ከአመት በፊት ባጠናው ጥናት መሰረትም ኢትዮጵያ ውስጥ በየቀኑ 30 ሰዎች ራሳቸውን ያጠፋሉ። ለመሆኑ ሰዎች ራሳቸውን የሚያጠፉት ለምንድን ነው? ዶክተር ኤልያስ ገብሩ የአእምሮ ጤና ሐኪምና አዲስ አበባ ውስጥ የሚገኝ አርምሞ የተሰኘ የማሰልጠኛ ማዕከል ባለቤት ሲሆኑ በአእምሮ ጤና ዙሪያ 5 መጽሐፎችን አሳትመዋል።
ራስን ማጥፋት ብዙ ጊዜ ከኋላ ረጅም ታሪክ ይኖረዋል ወይም ረጅም የአእምሮ ጤና ላይ የሚካሄድ ሂደት ይኖረዋል እና እንደ ባለሙያ የምናየው እሱን ነው። እንግዲህ አንድ ሰው ራሱን አጠፋ ሲባል በ80-90% የሚሆኑ ጊዜ የሆነ አይነት ያልታከመ የአእምሮ የስነ ልቦና ችግር እንዳለበት ነው የምንረዳው እና ዳታዎችን የኢፒዲሞሎጂካል ዳታዎችን የሚያሳዩ
የኢትዮጵያ ሕክምና ማህበር ጥናት ራስን ማጥፋት በተለያየ ምክንያቶች ሊደርስ እንደሚችል ይዘረዝራል። በግል ህይወት ውስጥ የሚደርሱ ሁነቶች፣ ከማህበረሰብ መነጠል የመሳሰሉ ማህበራዊ ክስተቶች ወይም በአካባቢ የሚከሰቱ እንደ ኢኮኖሚያዊ ወይም ፖለቲካዊ ጉዳዮች ራስን ለማጥፋት የሚያደርስ የአእምሮ ህመም መከሰት ምክንያት ሊሆኑ ይችላሉ። በዚህም ምክንያት ይላሉ ዶክተር ኤርሚያስ ራስን ማጥፋት በማንኛውም የኑሮ ደረጃ ላይ ያለ ሰው ላይ ሊከሰት የሚችል መሆኑን ያሰምሩበታል።
የአእምሮ ህመም ሀብት ምናምን አይለይ አንድ መረዳት ያለብን ነገር አሁን የአእምሮ ህመም ሲባል ደህመን መስታችኋሉ ወይ ደግሞ በጣም የሚጨናነቅ ስራ ያለው ሰው ብቻ የሚመስላችኋሉ እና ልክ እንደ ስኳር እንደ ካንሰር እንደ ማንኛውም ነገር ማንኛውም ሰው ላይ ሊከሰት ይችላል። ይስማማ መጀመሪያ ሰው ማወቅ ያለበት ያ እኔ ሊክ አይችልም የሚል ሰው መኖር የለበት። እኛ ጨምሮ ሁሉም ሰው ለአእምሮ ህመም ሪስክ አለው ወይም የአእምሮ ህመምተኛ መሆን እድል አለው።
ሄኖክ ከራሱ ልምድ በመነሳት አንድ ሰው የራስ ማጥፋት ውሳኔ ላይ የሚደርሰው የደረሰበት የአእምሮ መቃወስ እርዳታ ሳያገኝ ከቁጥጥር ውጪ ሲሆን መሆኑን ያስረዳል።
ራስን ለማጥፋት የሚደረሰው ራሳችን ስንስት ነው። ራሳችን ሚኒንግ አይዴንቲቲያችን ስንረሳ የእግዚአብሔር እንግዲህ እኔ ክርስቲያን ስለሆንኩኝ እንደ ክርስቲያን የእግዚአብሔር ልጅ መሆኔን እስከ ራስ ድረስ ደርሼ ነበር። ስለዚህ በዛ ሰዓት ራሴን ስላልነበርኩኝ ነው ያንን ነገር የሞከርኩት። አብዛኛው ኬስም ላይ የአይደንቲቲ ክራይሲስ የሚባለው ወይም ደግሞ የራስን ማንነት ማጣት ሲመጣ ወይ ራስን መጥፋት ሲመጣ ነው እንደዚህ አይነት ኬሶች የሚመጡት። አብዛኛው ነገር ከልጅነት የሚመጣ ባህሪ በእያደግን እያደግን ስንመጣ አብሮን የሚያድግ መንፈስ አለ። የጭንቅ መንፈስ ሆነ የመርበትበት ሆነ የምን ሆነ whatever it is most of the time in most cases በልጅነት የሚመጣ ነገር ነው። ግን በዛ ሰዓት ላይ አንድ ሰው ራስን ለማጥፋት ሲሞክር ያንኑ ጊዜ ነው ሰው የሚያየው። ይሄ እንዴት አላየነው ምን ነገር ግን ይሄን ነገር እንዴት አልሰማነው እንደዚህ እንደሚሰማው ያላቀም ነበር የሚሉ ብዙ አሉ። ግን ያንን ነገር በጣም ብዙ ስር ስለሰደደና ብዙ አመስላለፈ ነው እንጂ ትክክል ከተሰጠው ከልጅነት ጀምሮ ለምንድን ነው ከዚያ ያለበት ትሄዶች መፍቴ ፈልጋል ይታለፋል። ከታደገ በኋላ ምንድነው መፍቴው እንዲህ ስቴፕ ባይ ስቴፕ ሁሉም ነገር በተሰብ ሆነ ጓደኛ ሆነ ዙሪያችን ያለ ማህበረሰብ ሆነ እየታየ በሚሄድ ጥሩ ነው።
ዶክተር ኤርሚያስም የሚያስረዱት ይሄንኑ ነው ራስ ማጥፋት በአንድ ጊዜ የሚደረስ ውሳኔ አለመሆኑን።
ለካውን አንደሳው ታይፎይድ ቢሰው ጉንፋን ቢሰው ሌላ አካላዊ ህመም ቢሰው ሆስፒታል እንደሚሄደው የአእምሮ ህመም ሲይዘው አይሄድም ኢትዮጵያ ላይ። ስለዚህ እኛ ጋር ሲደርስ ህመሙ ቆይቶ ረጅም ጊዜ ተብላልቶ መጨረሻ ደረጃ ላይ ሲደርስ ነው የሚመጣው ማለት ነው። ሱሳይድም በዋናነት እንደዚህ አይነት ኢምፕሊኬሽን አለ። ሰው ወዲያው ዲፕሬሽን እንደሆነ ወዲያው ራሱን ወደ ማጥፋት ሀሳብ ላይገባ ይችላል። ነገር ግን ካልታከመ በጊዜ ሂደት እየባሰ እርዳታውን ቴራፒውን ካላገኘ እየባሰ ሄዶ መጨረሻ ኮንሲኩዌንስ አውትካሙ ዊል ቢ ኮሚቲንግ ሱሳይድ ማለት ነው።
ዶክተር ኤርሚያስ በጊዜ ህክምና ባለማግኘት ምክንያት ራስን ወደ ማጥፋት ሊከቱ የሚችሉ የአእምሮ ህመሞች መረበሽ፣ ድብርት፣ ሱስ የሚያስይዙ ነገሮችን አላግባብ መጠቀምና የመሳሰሉት መሆናቸውን ይገልጻሉ።
የኢኮኖሚ ጉዳይ ሊኖር ይችላል። ማህበረሰባዊ ቀውስ ሊኖር ይችላል። ቤት ውስጥ የሚያጋጥሙ ስትረሶች ሊኖር ይችላል። ምሳሌ ባልና ሚስት መሀል ያለ የሚወዱትን ሰው ማጣት፣ በመለያየት ሊሆን ይችላል፣ በሞት ሊሆን ይችላል። በጣም ከባድ ስብራቶች አሉ። ልክ አካላዊ ስብራቶች እንዳሉ ሁሉ መኪና እግራችን ቢገጨን እግራችን ይሰበራል አይደለ? ልክ እንደዛ ሁሉ የምንወደውን ሰው ስናጣም ኢንሳይድ ያለው ስትራክቸራችን ይሰበራል። ስለዚህ ያ ስብራት በራሱ ወደ ዲፕሬሽን ሊመራን ይችላል። ከዛ ውጪ የተለያዩ እንደ አልኮል ያሉ ሰብስታንሶችም የራሳቸው አስተዋጽኦ ያመጡ ዲፕሬሽን ሄድ ማለት ነው።
አገር አቀፍና ዓለም አቀፍ ችግሮች በተበራከቱበት ዓለም የሚኖሩ ወጣቶች ከችግሮቻቸው ለመሸሽ የመጀመሪያ መደበቂያ አድርገው የሚመርጡት ሱስ አስያዥ ንጥረ ነገሮችን ነው። ሄኖክ ይህ በተለይ አዲስ አበባ ውስጥ አስፈሪ ሁኔታ ላይ ደርሷል ሲል ስጋቱን ያጋራል።
በአሁን ሰዓት ኢትዮጵያ ውስጥ በጣም አስፈሪ ጊዜ ነው። ለምን በጣም ብዙ ሐሽሾች ገብቷል ኢትዮጵያ ውስጥ። ብዙ ተቀጣሚ አለ። እኔ ያንን ሐሽሽ በመጠቀሚና በማብዛቴ ነው ከራሴ ተጣልቼ ግራ ተጋብቼ ወደ ራስ ማጥፋት የደረስኩት። እሱ ነው ምክንያቱ። ግን በዛ ሰዓት ያን ሁላ ነገር ስጠቀም እኔ ራሴ ላይ ተስፋ ቆርጠም እግዚአብሔር እኔ ላይ ተስፋ ቆርጠም ነበር። ስለዚህ ሁሌ የምናገረው ነገር ለሰው እና ለህዝቡ ካላስፈላጊ ነገር መራቅ ባይርቁም እግዚአብሔር ካጠገባቸው እንዳለና እስከመጨረሻው ድረስ ለኔ እንደታገለው እንደሚታገልላቸው እንግዲህ ክርስቲያን ስለሆንኩኝ አምናለሁ፣ ለነሱም አምናለሁ።
ይህ ብቻ አይደለም። ዶክተር ኤልያስ በስፋት በሀገር ደረጃ የሚከሰቱ እንደ ኮቪድ-19 ወረርሽኝ፣ የኑሮ ውድነት፣ ስራ አጥነት፣ የፖለቲካ ለመረጋጋትና ጦርነት የመሳሰሉ ችግሮችም ለግለሰቦች አይምሮ ጤና መቃወስ ምክንያት እንደሚሆኑ ያሰምሩበታል።
ከውጭ ያለ ማንኛውም ነገር ውስጣችንን አፌክት ያደርጋል። ውስጣችን ውስጥ ያለ ማንኛውም ደግሞ ነገር ውጫችንን አፌክት ያደርጋል። ስለዚህ በአንድ ጦርነት የሚወደው ሰው የተገደለበት፣ የቆሰለ፣ የወዳ ሰው ስትደፈር ያየ፣ እንደዚህ አይነት ሰው አሁን አእምሮ ተጋላጭነቱ በጣም ይጨምራል። ስለዚህ ከጦርነትና ከሌሎች ነገሮች ጋር ደግሞ አብረ የሚመጡ ሌሎች የአእምሮ ህመሞች አሉ። እንደ ፖስት ትራውማቲክ ስትረስ ዲስኦርደር ምንላቸው እነሱ ደግሞ ሲከሰቱ አብሮ ዲፕሬሽንንም ይዛመጣል ነው ሱሳይዳሊቲ የሚያመጡ ይችላሉ ማለት ነው። ስለዚህ እንደዚያ ነገሮች ራሳቸው ኮንትሪቢሽን አላቸው።
ሄኖክ አሁን ከደረሰበት የአእምሮ ጤና መታወክ አገግሞ ያለፈበትን ፈተና የሚያሳይ እንዲሁም ስለ አእምሮ ጤና ግንዛቤ የሚያስጨብጥና መንገዶችን የሚያመላክት ወደ ራስ መመለስ የተሰኘ መጽሐፍ ጽፎ አሳትሟል። የዩቲዩብ ገጽ በመክፈትም ተሞክሮዎቹን ያጋራል። ባለሙያዎችንና ሌሎች የህይወት ልምዳቸውን የሚያካፍሉ ግለሰቦችን ያነጋግራል። በአንድ ወቅት ህይወቱን ሊያጠፋ የነበረ ወጣት እንዴት እዚህ ሊደርስ ቻለ?
እንግዲህ እግዚአብሔር ይመስገን እኔ እናቴም አባቴም ወንድሜም ቤተሰቦቼም ዙሪያዬ በሙላ ያሉት ይሄንን ህመም ካስኩት ጀምሮ ሰፖርት አድርገውኝ ደግፈውኝ መስማት የሌለብኝን ነገር ሸፍነውልኝ በቤተሰቦቼ ትዕግስት፣ በቤተሰቦቼ መረዳት፣ ታጋሽነት እና ደግሞ ሙሉ ለሙሉ ደግፈውኝ የኔ ግን ቤተሰቦች አምነውበት ነው የመጀመሪያውን 1000 ኮፒ ያሳተሙልኝ። ስለዚህ የቤተሰብ መረዳት የቤተሰብ መታገስ ያስፈልጋል። በመንፈሳዊ ዓለም ደግሞ ያው ትንሽ ጠንከር ብዬ ወደ እግዚአብሔር ተጋብዬ የራሴንም ሳባት ይዤ ንሳባቴንም እያማከርኩ ሳይካትሪስቴንም እያማከርኩ ህብረተሰቡንም እያማከርኩ ቤተሰቦችንም እያማከርኩ ነው ያለሁት።
ከቤተሰብ ድጋፍ ጎን ለጎን ሌሎችም ሰዎች ራስን ወደ ማጥፋት ደረጃ ከመድረሳቸው በፊት ምን አይነት እርዳታ ማግኘት አለባቸው ለሚለው ጥያቄ ዶክተር ኤልያስም መልስ አላቸው።
እንግዲህ መጀመሪያ ማወቅ ነው ዲፕሬሽን የአእምሮ ህመም እንዳለ። እርዳታ ፈልጎ ከመጣ ሰው በጣም ትልቁን ስቴፕ ሄዷል። ስለዚህ ያን አድርጎ ከመጣ ዘን ኢት ኢዝ አፕ ቱ ዘ ፕሮፌሽናል ሰማት ፕሮፌሽናል ከደፍረት ጋር ኮዙ ከታወቀ 50% ኦፍ ዘ ፕሮብለም ሶልቭ ይባላል። መድኃኒት የሚታከሙ ሰዎች ይኖራሉ፣ በሳይኮቴራፒ የሚታከሙ ሰዎች ይኖራሉ። ስነ ልቦና ህክምና ኮምባይንድ ደግሞ አድርገን መድኃኒትም ስነ ልቦና ህክምና አብሮ የሚፈልጉ ሰዎች ይኖራሉ።
የኢትዮጵያ ህክምና ማህበር ጥናትም ሆነ ሌሎች በርካታ ጥናቶች እንደሚያሳዩት የአእምሮ ጤንነት ችግር ያለባቸው ሰዎች ተገቢውን እርዳታ በጊዜ ካገኙ ሊሻላቸውና ሙሉ ለሙሉ ሊያገግሙ ይችላሉ። ለዚህ ደግሞ ሄኖክ ምስክር ነው። ለአሜሪካ ድምጽ ዘገባ ስመኝሽ የቆየ ዋሽንግተን ዲሲ። ስመኝሽ እንግዲህ በጣም ጥሩ ዝግጅት ነበር። በተለይ ደግሞ ባለሙያውንም በዚህ ውስጥ ያለፈውንም ወጣት ይዘሽ መምጣትሽ ጥሩ ያስተምራል የሚል እምነት አለኝ። በዚህ ጉዳይ ላይ በተከታታይም ሌሎች ባለሙያዎችንም ይዘሽ በመምጣት ለአድማጮቻችን ለወጣቶችም ጠቃሚ ሐሳብ እንደምታካፊ እንደምታጋርን ተስፋ አደርጋለሁ።
ለከ ነው ይሄ ባንዴ ብቻ ተነስቶ የሚቆይ ሐሳብ አይደለም። ማህበራዊ ችግሮችን የሚነካ የተለያየ የጤና ጉዳይን የሚነካ በተለይ ደግሞ ብዙዎች ግንዛቤ አሁንም የሌላቸው የአይምሮ ጤና ጉዳይን የሚያነሳ በመሆኑ በዚህ ዙሪያ የተለያዩ እንግዶችን እየጋበዝን በድጋሚ የምናነሳው ሐሳብ ይሆናል።
አዎ አድማጮች እንግዲህ የዚህንም ዝግጅት ሙሉ ክፍል ቀደም እንዳልነው ዌብሳይታችንን ጎብኙ ብለናል። በነገና በማክሰኞ መካከል ዌብሳይታችን ላይ ፌስቡክ ገጻችን ላይ ብትፈልጉት ታገኙታላችሁ። ሙሉ ድምጹን ከጽሑፍ ጋር እናጋራችኋለን። ከዚያ መከታተል ትችላላችሁ። ተከታትላችሁም ተመሳሳይ ሐሳብ አስተያየት ካላችሁ አቃሩ።
ልምዳችሁንም የራሳችሁንም ሐሳብ ተሞክሮ ማጋራት ከፈለጋችሁ በእነዚሁ በመገኛ አድራሻዎቻችን ልታጋሩን ትችላላችሁ።
የምትከታተሉት ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ የሚተላለፍላችሁን የእሁድ ምሽት የመስታወት ዝግጅታችንን ነው። አሁን ደግሞ ሙዚቃ የመምረጥ ተራው ያንቺ ነው።
ልክ ነው። እንግዲህ እኔ ደግሞ መጋብዘው ተወዳጇን አንጋፋዋን እጅጋየሁ ሽባባውን ነው። ብዙዎች በሚጠሯት ጂጂ ካህኔ የነፍስ አገልጋይ እንቅልፍ አትተኛም ወይ እያለች የምትጫወተውን ዜማ ጋብዛለሁ።
መቼም ሙዚቃ ለመጫወት እንደው በጣም ድፍረቱን ቢኖር ይሄን አልሞክረውም እንጂ በቃ ሲንቆረቆር ውስጥ ይሰማኛል። ጥሩ ሙዚቃ ነው የጋበዝሽው።
እናዳምጣ።
በቃላት ከሙዚቃ ጋር ስም ስታብራራን ስታጣራ
ለሁሉ ምሽት የሚሆን ጥሩ ሙዚቃን መርጠሻል።
እንግዲህ አመሰግናለሁ። ሲሆን የምትከታተሉት ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ የሚተላለፍላችሁን የሁድ ምሽት የመስታወት ዝግጅታችንን ነው። ለሁለተኛው አጋማሽ ወደ ያዝነው ዝግጅታችንን እንወሰዳችሁ።
በሕግ አምላክ
ህግ የሚገዛው ስርዓትና ህግ የሚገዛው ሀገር እንዲኖር ፍላጎቴ ነው ያሉን የህግ ባለሙያው ሙሉጌታ አረጋዊ በህግ አምላክ የተሰኘ ተከታታይ የቴሌቪዥን ድራማ ጽፏል። አቶ ሙልጌታ ለብዙ ጊዜ በአሜሪካ ድምጽ ላይ ቀርበው የህግና የፖለቲካ ትንተና በመስጠት እንዲሁም በተለያዩ ውይይቶች ላይ በመሳተፍ ይታወቃሉ። ከዚህ ቀደም አብራክ የተሰኘ መጽሐፍ ጽፈው ዋሽንግተን ዲሲ ውስጥ ሃርዋርድ ዩኒቨርሲቲ አስመርቀዋል። አሁን ደግሞ በህግ አምላክን ይዘው መጥተዋል። ሲሆን አቶ ሙልጌታን ያነጋገርሻቸው አንቺ ነሽና ወደ ፊልም ድርሰት ምን እንደወሰዳችሁ አልጠየቅሻቸው?
ጠይቂያቸዋለሁ ሊሊ። እንደው አቶ ሙልጌታን ለቃለ ምልልስ ጋብዤ የመጀመሪያ ጥያቄ ያደረኩት አቶ ሙልጌታ በአሜሪካ ድምጽም ሆነ በተለያዩ የመገናኛ ብዙሃን ላይ ቀርበው የህግና የፖለቲካ ትንተና በመስጠት ይታወቃሉና ወደ ድራማው ወደ ቴሌቪዥን ድራማው እንዴት መጡ? ሰሚ ጠፋው ብያቸው ነው።
ስለዚህ ለሱ ምላሽ ከመስጠበት ውይይታችን እንጀምር።
እኔ የህግ ባለሙያ አይደለሁም። ሰው በተቻለ መጠን የህግን ፍላጎት ማራመድ ብቻ ደስለኛል። እኔ ጠበቃ ሆኜ ሰርቻለሁ። ስለዚህ ጠበቃ ሆኜ በሰራሁበት ሰዓት የደንበኞችን ጉዳይ ነበር ወደፊት ለማራመድ ነበር ጥረት አደረገ ነበረው። የህግ አስተማሪ ሆኜ አቃለሁ። የህግ አስተማሪም ሆኜ የሰራሁት የተማሪዎችን የህግ እውቀት እንዲዳብርና የህግ ፍላጎት አሁንም ወደ ፊት እንዲራመድ፣ ምክንያቱም ህግ የሚገዛው ስርዓት ህግ የሚገዛው ሀገር እንዲኖር ፍላጎቴ ነው። ሰው በዛ ሴንሱ ልክ አንድ ሰው እንደኔ ያለ ግለሰብ ህግ የተማረ ማለት ነው። በዚህ ሴንሱ ለሀገር ማበርከት የሚችለው እንግዲህ እየኖር ከሆነው አደለ በህይወት አለው አደል። ሰው በተቻለ መጠን በህይወት እስካለው ድረስ የህብረተሰቡ አካል ነኝ እና በህብረተሰቡ አካልነቴ በበኩሌ በግሌ ማድረግ የሚችለውን አስተዋጽኦ የማድረግ ግዴታ አለብኝ ብቻ ብዬ አስባለሁ ሳይሆን የማድረግ ችሎታውም አለኝ ብዬ አስባለሁ እና የቻልኩትን ያህል ኮንትሪቢዩት በማድረግ ራሴን አስደስታለሁ። በቅድሚያ በሁለተኛ ደረጃ ደግሞ ህብረተሰቡ በእኔ አስተዋጽኦ የሆነ ጥቅም የሚያገኝ ከሆነ ደግሞ ጥሩ በሚል ነው እንግዲህ እስካሁን ስንቀሳቀስ ነበረው። ሰው በህግ አምላክ ምንድን ነው ያደረግኩት? ህግን እንዴት ይበልጥ ህብረተሰቡ ጭንቅላት ውስጥ ሊሰርጽ ይችላል? እንዴት ህብረተሰቡ ባህል ውስጥ ገብቶ የህብረተሰቡ የባህል አካል ሆኖ ህብረተሰቡን በይበልጥ ሊያገለግል የሚችልበት ህብረተሰባችን የተሻለ ሰላምና የተሻለ ህይወት እንዲኖረው እንዴት ማድረግ ይቻላል? የህግ ሚና ምን ሊሆን ይችላል የሚለው ሁሌ ጭንቅላት የሚያዘው ጥያቄ ስለሆነ ከዚህ በፊት በመጽሐፍ መልክ ሞክሬው ነበረ። ሰው መጽሐፍ የሚያነብ ቁጥሩ እየቀነሰ እንዲሄደ ሲገባኝ እንዳልሽ ቅድም እንዳልሽ በሚዲያም በምንም ስሞክር ቆይቻለሁ በነበረኝ ወይም ባለኝ አቅም። አሁን ደግሞ ሰው ሳየው ሶሻል ሚዲያው ላይ በጣም በተለይ ወጣቱ ሶሻል ሚዲያ ላይ ተሳትፎ በጣም እየጨመረ መሄዱ ሳይ ምናልባት በሶሻል ሚዲያው ማለትም በተለይ በዩቱብ እና በቴሌቪዥን የሚተላለፍ እየተዝናና ምንም ሳይቸገር ምቾቱ ተጠብቆ ምናልባት መልእክት ማስተላለፍ ብንችል እና በህግ ላይ ያለን ግንዛቤ የሚጨምርበት መንገድ አሚን የተሻለ መንገድ ቢሆን በሚል ነው እንግዲህ በፊልም መልክ ህግ እንዲስከስ ማድረግ የፈለግኩት።
በቀደም ባሉት ቀናት በሀገር ውስጥ በሚገኙ መገናኛ ብዙሃን አማካኝነት በህግ አምላክን በተመለከተ ቃለ ምልልስ ሲሰጡ አዳምጫለሁ እና እንደው እሱኑ መደጋገም እንዳይሆንብኝ በሰጧቸው ቃለ ምልልሶች ውስጥ የኢትዮጵያ ማህበረሰብ ከአጼ ኃይለ ሥላሴ ጀምሮ በህግ አምላክ ወይም ደግሞ ለህግ ተገዢ የሆነና ህግን ከማህበረሰቡ ከሃይማኖትም ጋር ጭምር አያይዞ የሚያየው እንደሆነ ጠቅሰዋል። ይሄ እምነቱ ጠንካራ ነው? በዚህ ላይ ያሉት በማህበረሰቡ ለህግ ተገዢ በመሆኑ ላይ ያሉት እምነት ወይም ደግሞ ህግና መንግስትን የሚያያይዝበት እምነቱ ጠንካራ ነው
ነበር ድሮ ማለት ነው? ድሮ ሰው በህግ አምላክ ሲባል በህግ አምላክ ቆም ከተባለ ይቆም ነበር። በኔ እድሜ ሁላ ደርሰበታለሁ። ይቆም ነበር። ለምሳሌ በኃይለ ሥላሴ ዘመነ መንግስት የሆነ ሰው የሆነ ችግር ፈጥሮብሽ ፍትህ ስትፈልጊ መንገድ ላይ በህግ አምላክ ቁም ትይዋለሽ። አልቆምም ቢል አላፊ አግዳሚው ሁላ እንዴ በህግ አምላክ እየተባልክ እንዴት አትቆምም? ወራጅ ውሃ እንኳን በህግ አምላክ ተብሎ ሲጠየቅ ይቆማል የሚል ሁላ ትምህርት ቤትም ተምረናል። እንደዚህ እንደነበረ የሀገራችን የፍትህ ታሪክ እሱን ነገር አሁን እያየሁ አይደለም። በእርግጥ አሁን እያየን አይደለም። አሁን እንኳን በህግ አምላክ ብለሽ አላፊ አግዳሚው ሊዳኝሽ ቀርቶ መንግስት ጋርም ሄደሽ ጉዳት ደርሶብኛል እና ፍትህ እፈልጋለሁ ብለሽ ሄደሽ ፍትህ እየተገኘ እንዳልሆነ እኔ አይደለሁም የኢትዮጵያ መሪ ሳይቀሩ ጠቅላይ ሚኒስትሩ በተደጋጋሚ መሰከሩት ነገር ነው እና ሀገራችን ውስጥ አሁን በህግ አምላክ ብለሽ የሚሰማኝ ሰው የማግኘት እድልስ በጣም የመነመነ ነው። ፖሊስም አቃቢ ህግም ፍርድ ቤትም ስራቸውን በሚገባ እየሰሩ ናቸው ብዬ አላምንም። ስለዚህ ድሮ ህግና አምላክን ሲያገናኝ የነበረ ማህበረሰባችን አሁን ህግና አምላክን እያገናኘ መሆኑ እጠራጠራለሁ። ማህበረሰባችን በእግዚአብሔር ያለው እምነት አሁንም ጠንካራ ነው ብዬ አስባለሁ። ኦፍኮርስ የድሮውን ያህል ጠንካራ ነው ብዬ አላስብም። ግን ህግንና እግዚአብሔርን የማገናኘት ነገር ግን እየተቀየረ ያለ ይመስለኛል። አሁን በህግ ተስፋ እየቆረጠ ያው በእግዚአብሔር ያለውን ተስፋ ይዞ እየቀጠለ ያለ ይመስለኛል።
አንዳንድ ሰዎች በተለይ ባለፉት ጥቂት ዓመታት በኢትዮጵያ የተከሰቱትን ሁኔታዎች በተለያዩ ቦታዎች የተከሰቱትን ሁኔታዎች እንደ ምሳሌ በማንሳት በሚያቀርቧቸው ትንታኔዎች ኢትዮጵያ ውስጥ የኢትዮጵያ ህዝብ ብለው በጥቅልም የሚያስቀምጡት አሉ። ይሄ እምነቱ ተሸርሽሮ ወይም ደግሞ ይሄ አመለካከቱ ተሸርሽሮ በህግም በአምላክም የመገዛቱ ማህበረሰቡ የመገዛቱን ነገር እያፈረሰ ነው ብለው ያምናሉ። እርስዎ በዚህ ላይ ያሉት እምነት ምንድን ነው?
አዎ፣ በህግ አምላክ የሚለው ባህላችን ወይም በህግ ላይ የነበረን አመለካከት ባለፉት 50-60 ዓመታት ተቀይረዋል ብዬ ነው ማስበው። ምክንያቱም አሁን ሁሉም ነገር ማለት ይቻላል በእውነቱ የሚያሳዝን የሆነ ነገር የሆነ ጉዳይ ያስፈጽማለሁ ብለሽ የመንግስት መስሪያ ቤቶች ስትሄጂ አሁን ጉቦ መክፈል በቃ ኖርማል ተራ ነገር መታወቂያ ማለት ነው። መታወቂያ ይታይሽ፣ መታወቂያ መንግስት እንድታወጪ ያስገድድሻል። መታወቂያን ለማውጣት ክፈለሽ ስትሄጂ መከራሽን ነው የምትል። መታወቂያ ለማውጣት ብር ትጠየቂያለሽ። ይህን ያህል መታወቂያ ተይውሱ ሊዝ ለመክፈል ሊዝ እንግዲህ የመንግስት ገቢ ነው። ገንዘብ ለመክፈል ፋይልስ ተፈልጎ እንዲገኝ የቅጥ መክፈል አለብሽ፣ ጉቦ መክፈል አለብሽ። በየቀበሌው ብትሄጂም ባይዘ ምንም አፍረት የሚባል ነገር የለም። የትም ቀበሌ ሄደሽ ቼክ ብታደርጊ የምታገኘው ነገር ነው። እና በዚህ ደረጃ ነው ለፍትህ እና ለህግ ያለን አመለካከት የተሸረሸረው። ይሄ ማንም ሊክደው የሚችል ነገርም አይመስለኝ። ከዚህም አልፎ ከአስተዳደር ችግርም አልፎ እርስ በርሳችን እየተቀዳደልን ነው። ለህግ ብቻ ሳይሆን ለሰው ህይወትም ያለን ቦታ በጣም እየቀነሰ ነው። ይህ ነው ኢትዮጵያ ውስጥ በዚህ የሚቆጠር ሰው በጦርነት ሲሞት እንደ ቁጥር ነው የምትወስጂው። አሁን የሰው ቁጥርም አይመስልሽ ይህን ያህል ሞተ ዝም ብሎ ለወሬ እንኳን እየበቃ አይደለም። ህግ ያለሽ ክብር እኮ የሚታየው ለሰው ልጅ ባለሽ ክብር። ሰውን ማታከብሪ ከሆነ ህግ ብለው ነገር የለም። የህግ ዋና አላማ እኮ የሰውን ህይወትና ምቾት ለመጠበቅ አላማ ነው። ያ እያረግናት ለመትክክልና በጣም ሲሪየስ ችግር ውስጥ ነው ያለን። ስለዚህ በህግ አምላክ ምንድነው የሚፈልገው? ምንድነው ማድረግ የሚፈልገው? በህግ አምላክ የዘመቻ ስራ አይደለም። በህግ አምላክ ረዥም ጊዜ የቆየ ችግር ነው። የህግ ጥያቄ፣ የፍትህ ጥያቄ ኢትዮጵያ ውስጥ በጣም ረዥም ጊዜ የቆየ ችግር ነው። በየጊዜው ደግሞ እየተቦረቦረ እየሄደ ያለ ችግር ነው። ዘርፎ መጀመሪያ ይህን መቆርቦ እንዴት እናቆመው? እኔ ምን ብዬ አስባለሁ፣ አንዱ ልናቆምበት የምንችለው ህግ ላይ ያለን አመለካከት፣ ህግ ላይ ያለን ትኩረት ትንሽ እንዲቀየር ማድረግ አለብን ነው። አሁን ይሄ በዘመቻ ለምሳሌ ኮራፕሽን እንዋጋለን፣ ሁሉም ነገር ወደ ኮራፕሽን በሚል አይነት የህግ አገዛዝ ሊሰፍን አይችልም። ሰው ምንድን ነው ማድረግ አለብን? መጀመሪያ አሁን ያለንበት ሁኔታ አንደርስታንድ ማድረግ አለብን፣ መረዳት አለብን ችግራችንን ማለት ነው። አሁን ከምናያቸው ችግሮች የትኞቹ ናቸው በህግ ሊቀረፉ የሚችሉት? የትኞቹ ናቸው በሃይማኖት ትምህርት ሊቀረፉ የሚችሉት? የትኞቹ ናቸው በሞራል ትምህርት ሊቀረፉ የሚችሉት? ምክንያቱም በተለያየ መንገድ ነው የተለያዩ ችግሮች የተለያየ መንገድ ይቀረፋል። እና የህግ ሚና እዚህ ላይ ምንድን ነው የሚለውን ለማሳየት ነው የሞከርኩት። እና ለምንድን ነው ህግ ለእኔ ኢንትረስት ያደረገኝ? አንድ የህግ ባለሙያ ነኝ። ሁለተኛ ደግሞ ህግ የሁሉም ነገር መሰረት ነው ብዬ አስባለሁ። ማለት በህይወት ለመቆየት ህግ ያስፈልጋል። ተንቀሳቅሰው ለመስራት ህግ ያስፈልጋል። በሰላም ለመኖር ህግ ያስፈልጋል። ስለዚህ ሰላምና ነው ህይወትሽን ማስጠበቅ ካልቻልሽ ሌላ ነገር መስራት አልችል፣ እንደ ሶሳይቲ መቀጠል አንችል። ስለዚህ መሰረቱ ህግ ስለሆነ ህግ ላይ ትንሽ ስራ መስራት ቢቻል ህግ ላይ ያለን አመለካከትን ህግን ማክበር የምንችልበት አጋጣሚ ድራጀት ብንችል አይ ቲንክ የተሻለ ህይወት የመኖር እድላችን ከፍ ይላል። እና ቀስ ብለን እንግዲህ ይሄ ፊልም የተጀመረው ለአንድ ወር ለአንድ አመት ለሁለት አመት አይደለም፣ ከተቻለ ለሰላሳ ለአርባ አመት ሳያቋርጥ ቀጥሎ በሰው ጭንቅላት ውስጥ እየገባ የባህላችን አካል እንደሆነ ነው እንግዲህ እኔ የምኞት።
እንግዲህ አቶ ምልጌታ እንዳሉት መጽሐፍ፣ ፊልም፣ ድራማ አሁን ደግሞ በማህበራዊ ሚዲያ አማካኝነት የሰዎችን አስተሳሰብ መቀየር፣ ሰዎች በዛ ውስጥ እንዲማሩ ማድረግ፣ ያንንም በህይወታቸው ውስጥ እንዲገዙበት ማድረግ ይቻላል ያንንም ደግሞ ይቻላል ብለው ያደረጉ ሀገሮች አሉ። እንግዲህ አሜሪካንም ጨምሮ እንደዚህ አይነት ድራማዎች ይታያሉና፣ ነገር ግን ህግን በተግባር በመተርጎም ወይም ደግሞ ህግ እንዲፈጸም በማድረግ የህግ አስፈጻሚ አካላት ቁርጠኝነት ወሳኝ ነውና፣ እንደው በድራማ ብቻ ይሄንን መቀየር ይቻላል ማስተማር ይቻላል ወይ? ምን አስተባሉት ይሄንንስ እንዲቀየር ለማድረግ?
በድራማ ብቻ አይቻልም ሳይሆን መንግስት ቢፈልግም አይችልም። የህግ የበላይነት እንዲሰፍን ኢትዮጵያ ውስጥ ብዙ ነገሮች መቀየር አለባቸው። ይሄው እውቀታችን ከፍ ማለት አለበት። ኢትዮጵያ አንድ ሀገር በጣም አዋቂ በጣም ምሁር ህዝብ የሰበሰበበት ሀገር አይደለም። በጣም ሀብታም ህዝብ የሚኖርበት ሀገር አይደለም። ስለዚህ ድሆች ነን፣ ብዙ አልተማርንም እና ባለመማራችን እና ለሀብ ድሆች መሆናችን ደግሞ በፍርሃት ነው የምንኖረው። መንግስትን ከእግዚአብሔር ጋር አጠጋግተን ነው የምናየው። መንግስትን በጣም እንፈራለን። በዚህ ምክንያት መንግስትን ይህን ዊክነስ ስለሚያውቅ መንግስትን ከኛ ያወጣ ስለሆነ መንግስት እንደሚፈራ ያውቃል። መንግስት ጉልበተኛ ነው። መንግስት በህዝቡ ላይ ያለው ስልጣን በጣም ከፍተኛ ነው። ለዚህ ናይስ የመጣ መንግስት ቢመጣ ነገሮች እየተቀየሩ ማናያቸው ለዚህ ነው። እኔና አንቺ ዛሬ መንግስት ምንሆን ይህ ነገር እንቀየራለን ማለት አይደለም። ስለዚህ ለውጥ መምጣት ያለበት በጣም በዝግታ ነው፣ ቀስ ብሎ አዝጋሚ የሆነ ለውጥ ላይ ነው መስራት ያለብን ብዬ ነው የማስበው። አሁን ሬቮሉሽን ብታካሂጅ እዚህ ሀገር አብዮት ቢካሄድ የህግ የበላይነት ይሰፍናል ማለት አይደለም። ለዚህ ናየች አሜሪካውያን አሁን ብትያቸው የአሜሪካ ህዝብ ህጉ ላይ ያለው እውቀት ወይም ስለ ህጉ ያለው እውቀት በጣም የዳበረው ብዬ የማስበው በሆሊውድ ምክንያት ነው። የተለያዩ ፊልሞች አሉ አሜሪካን ሀገር የአሜሪካ ህዝብ መብቱን የሚነግሩት በቀልድ አስመስለው በፊልም በኮሚክና በቁም ነገር በድራማ በፊክሽን እና በተለያዩ መንገዶች አርት ያለው አቅም እናጋለን። ሆሊውድ ያለው አቅም እናያለን። አንድ አክተር የሆነ ነገር አወራ ሲባል ምን አይነት ተደማጭነት እንደሚኖረው አሜሪካ ውስጥ እናያለን። ሶ ፊልም አንዱ ነው፣ ከሚደረጉ ነገሮች አንዱ ፊልም ነው። ሌላው ትምህርት ነው። ለምሳሌ የት ዩኒቨርሲቲዎቻችን፣ ሃይስኩሎቻችን፣ በአጠቃላይ የትምህርት ስርዓታችን መቀየር መቻል አለበት። አሁን ትምህርታችን በጣም እየተዳከመ ነው። እዚህ ሀገር የትምህርት ጥራት በጣም ከፍተኛ ችግር ውስጥ የወደቀበት ነው። ትምህርት የዝትይ ኩረጃ ነው። በቃ ኩረጃ እንደ ኖርማል እየተወሰደ ነው። ስለዚህ ፕሮብሌማችን ሰፊ ነው። በሁሉም ፊልድ ነው ችግር ያለብን። ስለዚህ እኔ በዚህ በኩል የተቻለኝን እንደ ግለሰብ አንድ አስተዋጽኦ አደርጋለሁ። ሌላ ግለሰብ ደግሞ በሌላ ፊልድ፣ ሌላ ደግሞ በሌላ ፊልድ። ከዛ ኮሚኒቲ ሞቢላይዝ ማድረግ ይቻላል ብዬ አስባለሁ። ግራጁዋሊ ይሄ የዘመቻ ሳይሆን ቀስ ብሎ አንድ ቦታ ላይ ስንደርስ ከ20 ከ30 ዓመት በኋላ ስንደርስ ከዚህ በፊት ከሀምሳ ዓመት በፊት የነበረው ታሪካችን አሁን አውርደ ነው አላለ ሸርሽረን ኦልሞስት ልናፈርሰው ነው አይደል? ይሄ አቁመን ማፍረሱን አቁመን መገንባቱን አሁን ብንጀምር ከ30 ከ40 ዓመት በኋላ ለውጥ እናያለን በሚል ተስፋ ነው እየተንቀሳቀስ ያለሁት።
እንግዲህ አቶ ሙልጌታ ይሄንን ለረጅም ጊዜ እቅድ በመያዝ በማህበረሰቡ ውስጥ ከ30 ከ40 ዓመት ለውጥ ለማምጣት በማሰብ ነው በህግ አምላክን የደረሱት። በምን አይነት መልኩ ነው ወደ ማህበረሰቡ ወደ ህብረተሰቡ ለማድረስ የታቀደው? ምን ያህል ክፍሎች አሉት? እንዴትስ አይነት ድራማ ነው?
ኦኬ፣ እንግዲህ በህግ አምላክ ምንድነው? በጣም ቀላል ነው። የኢትዮጵያ ህግ ስለ ኢትዮጵያ ዜጎች መብት ምንድነው የሚያወራው ነው። ማህበረሰባችን ወይም ህዝባችን መብቱን እንዲያውቅ ነው የሚፈልገው። ማህበረሰብ ማለት ግለሰብ ማንኛውንም ግለሰብ ያካትታል እና ከግለሰብ ደግሞ የተለያየ ስራ ዘርፍ ያላቸው ወገኖችን ይጨምራል። ዜጋ ትያለሽ፣ ፖሊስ ትያለሽ፣ አቃቤ ህግ ትያለሽ፣ ዳኛ አለ፣ የግል ጠበቃ አለ፣ ማረሚያ ቤት ይባላል። እነዚህ ተሰባስበው የህግ ስርዓት የሚባል ነገር ይፈጥራሉ። ሊጋል ሲስተም እንላለን። የህግ ስርዓቱ በተቻለ መጠን ህጉ አንድ በኩል የሚያወራው ነገር አለ በተግባር እየተገለጸ ያለው ግን ኮምፕሊትሊ ከህጉ ጋር የማይገናኝ ስለዚህ ህጉና በተግባር የሚደረገው ነገር እንዲመሳሰል ነው እኔ ማስበው ወይም ፈልገው ምን ማለት ነው ይሄ ለምሳሌ አንድ ፖሊስ አንድን ዜጋ በህግ መጠየቅ ሲፈልግ ለምሳሌ ማሰር ቢፈልግ ምንድነው ህጉ የሚያዘው አንድ ፖሊስ አንድን ሰው እንዴት ነው ማሰር የሚችለው ምንድነው የሚለው ህጉ ፖሊስ የሆነ ግለሰብን ማሰር ከፈለገ ምክንያት ካለው ማለት ነው መጀመሪያ ምክንያት ሊኖረው ይገባል ከዛ ሰውየውን ሲያገኝ የሚያዘውን ሰውዬ ሲያገኝ አቶ እከሌ ወይም ወይዘሮ ወይም ወይዘሪት እከሌ እያሰርኩ ነው ብሎ መናገር አለበት የሚያስርበትን ምክንያት ማስረዳት አለበት ሲያስር የታሰረው ሰው ያለመናገር መብት እንዳለው መንገር አለበት ያ የሚያዘው ሰው ጠበቃ ማቆም ከፈለገ ጠበቃ ማቆም መብት እንዳለው መነገር አለበት ጠበቃ ማቆም የማይችል ከሆነ መንግስት ሊያቆምለት የሚችል መሆኑ ማወቅ አለበት መጨረሻ የያዥው ፖሊሱ ገብተዋል ወይ አሁን ያወራሁልህ ነገር መብቶችን ገብተዋል ወይ ብሎ መጠየቅ መቻል አለበት ምክንያቱም በማይገባ ቋንቋ ከነገረው ሰውየው ሊገባው አይችልም ለምሳሌ ፖሊሱ የሚናገረው ቋንቋ ሰውየው የማይናገር ከሆነ ፖሊሱ ሰውየው ሊገባ በሚችል ቋንቋ የማስረዳት ግዴታ አለበት አስተርጓሚ የማምጣት ግዴታ አለበት ነው የሚለው ህጉ እንግዲህ ይህ ህጋችን ስንት ሰው ነው ኢትዮጵያ ህግ እንደዚህ አይነት መብት ለዜጎች እንደሰጠ የሚያውቅ ስንት ፖሊስ ነው ይሄ ምንድነው ህጋዊ ግዴታ ፖሊስ ላይ እንደሚያስቀምጥ የሚያውቅ እዚህ ሀገራችን አንድ ፖሊስ መጥቶ ሲያስርሽ ለምንድነው የምታስረኝ ብለሽ ስጠይቂው እዛ ፖሊስ ጣቢያ ስትሄድ ይነግርሃል ነው የሚልሽ ያውም ናይስ ከሆነ ፖሊስ ማለት አዘርዋይስ ሌላ ጣጣ ሊመጣብሽ ይችላል በየመንገዱ ልደበደበ ይችላል ለምን ተጠየቅ ብሎ የሚቆጣ ፖሊስ አለ እና እንደዚህ ሆኖ ለምንድን ነው ፖሊሱ የዜጋውን መብት ስለማያውቅ ነው ወይም ዜጋው ራሱ የራሱ መብት በትክክል አውቆ መብቱን ዲፌንድ ስለማያደርግ ነው ምናልባት ሁለቱም ሊሆን ይችላል ምክንያቱ ስለዚህ ፖሊሱ እንዲያውቅ ቢደረግ ዜጋውን መብቱን እንዲያውቅ ቢደረግ ሌላውም አቃቤ ህጉም ዳኛውም ይህ መብት እንዳለ ብናስታውሳቸው እና ከዛ ሲሪየስሊ እንዲወስዱት ብንጎተጉታቸው ምናልባት በጊዜ የተሻለ ግንዛቤ አዳብረን ሁላችንም የምንከባበርበት ሰዓት ተፈጥሮ ህግ እሱ የሚያደርገው ሁሉም ሰው እኩል ነው በህግ ፊት የሚለውን ነገር አቃቤ ህግ ይሁን ዳኛ ይሁን የግል ጠበቃ ሁሉም የስራ ክፍፍል ነው ያለው እንጂ በህግ ፊት ሁሉም እኩል ነው እና እኩልነት በጣም ኢምፖርታንት ኮንሰፕት ነው የህግም የፍልስፍናም የሞራልም ኮንሰፕት ነው ስለዚህ እኩልን ከተባለ ለምንድነው ፖሊስ በዜጎች ላይ ያን ያህል ጉልበት ያለው እኩል ከተባለ ለዚህ አይደል እንደ ህግ አገዛዝ የተባለው ለዚህ አይደል እንደ ፖሊሱም አቃቤ ህጉም ይና ጠቅላይ ሚኒስትሩም ተራውም ሰው ህግ ስር ናቸው የሚባለው ለዚህ አይደል እንደ ለምንድነው መንግስት የሚያጉልበተኛ የሆነው የሚለውን ነገር በዚህ መልኩ ስህተት ነው በተግባር እየኖርን ያለ ነው ከህጉ ጋር በጣም ይጋጫል ስለዚህ ህጉ በሚጠይቀው መንገድ መኖር ስንጀምር ነው የህግ የበላይነት ሰፈነ ሊባል የሚችለው እና የህግ የበላይነቱን አስፍነን እኩልነታችንም ለማረጋገጥ ሁሉም ሰው በህግ ስር እንዲተዳደር ለማድረግ ከወዲሁ በትንሽም ቢሆን ብንጀምር እና የግንዛቤ እየሰፋ ሶሳይቲውን ሲያጥለቀልቅ አንድ ቀን የሆነ መሰረታዊ ለውጥ ያመጣል ብለን እንጠብቃለን ብዬ ተስፋ በማድረግ ነው እንግዲህ እኔ እየተጓዝኩ ያለሁት።
በዚህ በህግ አምላክ የፊልም ጽሁፍ ላይ ወይም በህግ አምላክ የቴሌቪዥን ድራማ ላይ የእርሶ ተሳትፎ ምንድን ነው?
አዎ እንግዲህ በህግ አምላክ ፍርድ ቤት ቀርበው በታዩ ጉዳዮች ላይ ወይም ታይተዋል ተብሎ በሚታሰቡ ኢማጂነሪ ወይም የፈጠራ ጉዳዮች ላይ የተገነባ ፊልም ነው። ሰው የኔ ስራ ምንድነው? መጀመሪያ ታሪኩን እኔ ነው የጻፍኩት። ማለት የህግ ጥያቄዎችን አንስቼ የህግ መልስ የሰጠሁት እኔ ነኝ። ሰው መናገር የምንፈልገውን ታሪክ እኔ ጻፍኩት። ያ ታሪክ አበባልቻ ፕሮዲስ አደረገው። ፕሮዲሰር ስራ እሱ ሰራ ማለት ነው። እኔ ጻፊነት ስራ ሰራ። እኔ ደራሲ ይባላለሁ፣ እሱ ፕሮዲሰር ይባላል። ከዛ ሰለሞን ፈለቀ ይባል ዳይሬክተር አለ፣ እሱ ደግሞ ፊልሙን ዳይሬክት ያደርገዋል፣ ወደ ፊልምነት ይቀይረዋል ማለት ነው። ከዛ የፊልም ፕሮዳክሽን ካምፓኒ ደግሞ አለ፣ የፊልም ፕሮዳክሽኑ ስራ ይሰራል። ሶ የኔ ኃላፊነት የደራሲ ወይም የስክሪፕት ራይተር ኃላፊነት ነው ሰርኩት።
ይሄንን የስክሪፕት ጽሁፍ ከጻፉት በኋላ ስክሪፕቱ ወደ ትወና ወይም ደግሞ ተዋናዮቹ ሲሰሩት ወደዛ የተቀየረ የተስተካከለ በሌላ ሰው የተነካካ ነገር አለ ወይስ በቀጥታ በርሶ ጽሁፍ በርሶ ቃላት ተጻፉ ስክሪፕት ነው የሚተወነው?
አሁን ኖርማሊ እንዴት ነው የሚደረገው? እኔ ጻፍኩት አይደለ? ፕሮዲውሰሩ እና ዳይሬክተሩ ባሉበት ተገናኝተን ስብሰባ ይጠራል። እነሱ አንብበው ይመጣሉ ስክሪፕቱን። ከዛ ሶስታችንም ይሄ ስክሪፕት ወደ ፊልም እንዴት ነው ሊቀየር የሚችለው በሚለው ላይ ውይይት እናደርጋለን። እና ለምሳሌ ከፊልም ጋር መሄድ ነው ነገር ካለው ሲን ወይም ኤፒሶድ ወይም ካራክተር ወይም እሱ ይተቻል ማለት ነው። ዳይሬክተሩ ይሄ ነገር በዚህ መልክ ሊቀርብ አይችልም፣ ይሄ ነገር ቢቀር፣ ይሄ ነገር ቢቀየር፣ ቢስተካከል፣ ቢጨመር፣ ቢቀነስ የሚሉ ውይይቶች ይካሄዳሉ። ከዛ በመጨረሻ ደረጃ በተስማማንበት እንስማማለን አንድ ቦታ ላይ። ኦኬ ይሄኛ ቢቀር ጥሩ ነው፣ ይሄኛ ቢጨመር። ይሄ ሁሉ የሚባለው ግን መሰረታዊ መልእክቱ ሳይቀየር ማለት ነው። አይቀየርም፣ ኬዙ አይቀየርም። ፕሮሰሱ የህግ ፕሮሰሱ እንዳለ አይነካም። ግን ያ ለፊልም መልክ ሲቀርብ ሰው ስቶሪውን ሊከታተል በሚችልበት መንገድ ደስ ብሎት ኢንተርቴንድ እየሆነ ድርቅ ያለ ሳይሆን ለስለስ ባለ መንገድ የተመልካቹን አቅም ባገናዘበ በጣም በጣም ኮምፕሊኬትድ የሆነ ፕሮሰስ ነው። በጣም ከባድ ነው።
ስለዚህ እርሶ ምርምር ያደረጉበት በርሶ የህግ እውቀት ልክ ተመራመሩበትን ጨምሮ በሚገባ በዚህ ድራማ ውስጥ ሐሳቤ ይተላለፋል ብለው ያምናሉ?
አውድ 70% ሊል ይችላል። ምክንያቱም ሳልወድ ማጣቸው ነገሮች አሉ። ለምሳሌ ዳይሬክተር ካልፈለገ አይሆንም፣ ይሄን ማስተላለፍ አልችልም ማለት ይሄ በፊልም መግለጽ ከባድ ነው ወይም ደግሞ ይሄ ኦዲየንሱ አይገባውም፣ ይሄ ይሰለቻል፣ ይሄ በጣም ተንጓተተ፣ ይሄ ተደጋገመ፣ ይሄ በሚሉ ነገሮች የሚጠፉ እኔ ቢኖሩ ብዬ የማስባቸው ግን አይኖሩም ተብሎ የተጣሉ ነገሮች ይኖራሉ።
ይሄ የቴሌቪዥን ድራማ መቼ ይጀምራል? በየትኛው ቴሌቪዥን ላይ ነው የሚቀርበው? እንዲሁም ደግሞ ለምን ያህል ጊዜ ይቆያል የሚለውን ቢነግሩንና በሱ ብንሰናበት።
ኦኬ ቴሌቪዥኑ በአርቲስት ቲቪ ነው የሚቀርበው እና በአንድ ወር ጊዜ ውስጥ ይቀርባል ተብሎ ይጠበቃል። በትክክል ቀኑን አልተነገረኝም፣ አላውቀውም። እስካሁን ሬዲ ያደረግነው አንድ ሲዝን ሙሉ ተሰርቶ አልቋል። አንድ ሲዝን 20 ኤፒሶዶች አሉት። 20 ኤፒሶዶቹ እያንዳንዱ ከ40-46 ደቂቃ ይረዝማል። በስክሪፕት ደረጃ ተጽፎ የተዘጋጀው የ8 ሲዝን ስክሪፕት ሬዲ ነው። አንዱ ሲዝን በየሳምንቱ አንዳንድ ጊዜ ነው የሚታየው፣ አንዳንድ ኤፒሶድ 20 ኤፒሶድ ነው የመጀመሪያው ሲዝን። ስለዚህ 20 ሳምንት ይፈጃል። 20 ሳምንት ማለት ወደ 5 ወር ነው እና 5 በ8 ላባዛ ብቺ ወደ 40 ወራት ያህል ለምሳሌ ሳይቆም ቢቀጥል ማለት ነው። ስለዚህ 40 ወራት ማለት ከ3 ዓመት በላይ ይታያል ተብሎ ይጠበቃል ማለት ነው። ሰው ከወደደ
በጣም አመሰግናለሁ። የባለሙያ መምህር አቶ ሙሉጌታ አረጋዊ
ሲሆን አንቺንም እንግዳሽንም አቶ ሙልጌታ አረጋዊንም እናመሰግናለን። አድማጮች የዚህን ቃለ ምልልስ ሙሉን በነገ ዕለት በዌብሳይታችን ላይ እንዲሁም በተለያዩ የማህበራዊ መገናኛ ገጾቻችን ላይ ማግኘት ትችላላችሁ።
የተከበራችሁ አድማጮች ለምሽቱ ያዝናቸውን ዝግጅቶች አጠናቀን ልንሰናበታችሁ ጥቂት ደቂቃዎች ይቀሩናል። የመጨረሻ የሙዚቃ ግብዣችንን እናስደምጣችሁ። ሰይፉ ዮሐንስ ቆየት ያለ ዜማ ነው መች ደርሼ ይላል።
እየታገኘሽ ሲሆን
ትጠይቀኛለች። ሳትጠይቀኝ ብዬ በጉጉት እየጠበኩሽ ነበር።
በጣም የቆየ ዜማ ነው።
ልክ ነው ሊሊ። እንደውም ብዙ ሰው በሙዚቃ የተቀነባበረውን ዜማ ነው የሚያውቀውና የምስልና ድምጽ አቀናባሪያችን ግርማ ደገፋው ነው ለእሁድ ምሽት አድማጮች ይሁንልኝ ብሎ የመረጠልን። በሱ ስም አድማጮቻችንን ጋብዘናል።
ወደ ሙዚቃው
Irake yele sipetu ketema ichinara tinsine kwanantema ndameta begreme chederishe esta a
የተከበራችሁ አድማጮች ለምሽቱ ያሰናዳናቸው ዝግጅቶች ተጠናቀቁ።
ስናስተናግዳችሁ ያመሸነው ጽዮን ግርማና
ስመኝሽ የቆየነን በሁሉም ስፍራ ካሉ መላ ባልደረቦቻችን ጋር እንሰናበታችኋለን።
ሰላም
በደህና ደሩ። Thank you.